The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፍላችሁን ፕሮግራም ጀመረ።
አንድ ነገር ይሄ ሂደት ያስመሰከረው ነገር ቢኖር ጠንካራ መንግስትና ህዝብ በኢትዮጵያ ውስጥ አለ የሚለውን ዳግም አስመስክሮ ነው ያለፈው። የመጀመሪያው ሀገራችን ጠንካራ ስርዓት አለው ብሎ የዓለም ህብረተሰብ እንዲመሰክር ያደረገው ክቡር ጠቅላይ ሚኒስትር መለስ በተሰዉበት ጊዜ የነበረው ሂደት በሀገራችን እውነትም ጠንካራ ስርዓት እየተገነባ ነው የሚለውን አስመስክሮ አለፈ።
የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ስለ አገሪቱ ተጨባጭ ሁኔታ በተለይም ስለ አስቸኳይ ጊዜ አዋጁ ለምክር ቤት ከሰጡት ማብራሪያ ላይ የወሰድነው ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከምሽቱ ዜና መካከል ዋና ዋናዎቹን ሰለሞን ብታስታውሰን።
ሰሞኑን በባህር ዳር ከተሞች በተለያዩ ስፍራዎች ፍንዳታዎች መድረሳቸውን የሚጠቁም ዘገባ ይዘናል። በተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ማንነታቸውን ሊገዳደር የሚችል ዘገባ የሐሰት እንደሆነ እየተነገረ ነው። የዩናይትድ ስቴትስ የመከላከያ መስሪያ ቤት እንዲመሩ የተመረጡ ጄኔራል ጉዳያቸው በተወካዮች ምክር ቤት እየታየ ነው። የዩናይትድ ስቴትስ ጦር ፖላንድ መግባቱ እያሳሰበኝ ነው ስትል ሩሲያ አስታወቀች።
በጣም ጥሩ አመሰግናለሁ ሰለሞን። ሐሙስ ጥር 4 2009 ነው ዛሬ። የባህል መድረክ የተፈጥሮ ሳይንስና አካባቢ የሚለው በዛ ሰለሞን ባንተ ቅንብር ፈንታ አንድ ዝግጅት አለ።
አሁን ይኸውም በትናንትናው ዕለት የጀመርነው የትንታኔ መድረክ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከትናንት በስተያ ያደረጉትን የመሰናበቻ ንግግር አስመልክቶ ትናንት ትንታኔ የሰጡን የኦሃዮ ዩኒቨርሲቲው ፕሮፌሰር ዶክተር ብሩክ አይሉ ዛሬ ደግሞ በትናንትናው ምሽት ወይም ትናንት ቀን ላይ የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ በሰጡት ጋዜጣዊ መግለጫ ላይ ትናንት ባልነው መሰረት ተከታዩን ትንታኔያቸውን ይቀጥላሉ።
መልካም። ያ በሁለተኛው ክፍለ ጊዜ የሚቀርብ ነው። ሌሎች ዘገባዎችም ይኖሩናል። እንደ ጊዜ ሁኔታ አስተያየትም ሆነ ሙዚቃ እናካትታለን።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል? ተረኞች የፕሮግራም አስተናጋጆች ሰሎሞን አባተና
እኔም አዲሱ አበበ ነን። መልካም ምሽት እንዲሆንላችሁ እየተመኘን አሁን በቀጥታ ወደ ዓለም ዜናው ንባብ እናልፋለን።
በኢትዮጵያ ተፈጥሮ የቆየው አለመረጋጋት በሀገሪቱ ጠንካራ ስርዓት መኖሩ የታየበትን ሁኔታ ፈጥሯል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ለወራት የዘለቁ ተቃውሞዎች በሀገሪቱ ምጣኔ ሀብት ላይ ሊያደርሱ የነበረውን ከፍተኛ አደጋ በአስቸኳይ ጊዜ አዋጅ ለማስቆም ተችሏል ብለዋል። ዘገባው በአብይ ርዕስ ይቀርባል። በሌላ በኩል ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን በአውሮፓውያኑ የዘመን አቆጣጠር በ2016 ዓ ም ሰሞኑን በተጠናቀቀው ማለት ነው በኢትዮጵያ ተከስቷል ያለውን የሰብአዊ መብቶች ቀውስ አስመልክቶ ዛሬ ባወጣው የ2017 ዓ ም ዓለም አቀፍ የሰብአዊ መብቶች ይዞታ ሪፖርቱ ኢትዮጵያ የአስቸኳይ ጊዜ ባወጀችበት በዚህ ወቅት መሠረታዊ መብቶችን በመገደብና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፋሳሽ አፈናን ቀጥላበታለች ብሏል። የዚህ ሪፖርት ዝርዝርና የኢትዮጵያ መንግሥት ምላሽ በዘገባ ይቀርባል።
ሰሞኑን በባህር ዳርና ጎንደር ከተሞች በተለያዩ ስፍራዎች የእጅ ቦምቦች ተወርውረዋል። በተለይ በጎንደር ከተማ በተፈጸመው ጥቃት በሰው ሕይወት ላይ ጉዳት መድረሱም ተገልጧል። በአካባቢው ያለው ኮማንድ ፖስት ወይም ማዘዣ ማዕከል ወንጀለኞቹን ለመያዝ ሕዝቡ እንዲተባበር ጥሪ አቅርቧል። የአዲስ አበባው ዘጋቢያችን መለስካቸው አማ ዝርዝሩን ልኮልናል።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን በትናንት ዜና አወጃው ላይ ይፋ እንዳደረገው ሰሞኑን በባህር ዳርና ጎንደር ከተሞች የተለያዩ ስፍራዎች የእጅ ቦምቦች ተወርውረዋል። በዜናው እንደተገለጸው በባህር ዳር ከተማ ስሙ ተለይቶ ባልተገለጸ የአንድ ግለሰብ ሆቴል ላይ የተወረወረ የእጅ ቦምብ ቢፈነዳም በሰውም ሆነ በንብረት ላይ ያደረሰው ጉዳት አልነበረም። እንደዚሁም ጥር 2 ቀን 2009 ዓ.ም በጎንደር ከተማ ጃን ተከል ወርካ በተባለው አካባቢ ከምሽቱ አንድ ሰዓት ተኩል ገደማ ማንነታቸው ባልተገለጸ አካላት በአንድ መዝናኛ ስፍራ የተወረወረው የእጅ ቦምብ ሳይፈነዳ እንደከሸፈ የቴሌቪዥኑ ዜና ያስረዳል። ጥር 2 ቀን 2009 ዓ.ም ተመረተ ከምሽቱ 2 ሰዓት አካባቢ በጎንደር ከተማ ቀበሌ 18 መስጊድ መውረጃ በመባል በሚታወቀው ስፍራ በሚገኝ ስሙ ተለይቶ ባልተገለጸ ያንድ ግለሰብ ሆቴል የጅ ቦምብ መወረሩን ኮማንድ ፖስቱን በመጥቀስ ዘግቧል። በዚህ ሆቴል ላይ ተወረወረው የጅ ቦምብ ፈንድቶ በሆቴሉ ሲገለገሉ ከነበሩ ሰዎች መካከል ያንድ ሰው ህይወት ሲያጠፋ በሌሎች 18 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ማድረሱ ተዘግቧል። ዜናው የኮማንድ ፖስቱን መግለጫ በመጥቀስ እንዳብራራው የሽብር ድርጊቱ የተፈጸመው በጎንደር ከተማ ጥር 11 ቀን በድምቀት በሚከበረው የጥምቀት በዓል በሚገኘው ሰላማዊ ህዝብ ላይ አደጋ ለመጣል ዝግጅት ሲያደርጉ በነበሩ ከአሸባሪና ጸረ ሰላም ኃይሎች ጋር ትስስር ባላቸው ኃይሎች ላይ ዝርዝር ጥናት እየተደረገ እርምጃም እየተወሰደ በነበረበት ወቅት እንደሆነ ገልጿል። ኮማንድ ፖስቱም እነዚህን የጥፋት ኃይሎች ያላቸውን አካላት ይዞ ለህግ ለማቅረብ በሚደረገው ጥረት የሁለቱም ከተሞች ህዝብ መረጃ ለጸጥታ ኃይሎች በመስጠት እንዲተባበር ጥሪውን ማቅረቡን በዘገባው ተገልጿል። በዚህ ጉዳይ ዙሪያ አዳዲስ መረጃዎች ይኖሩ እንደሆነ ለማጣራት ለክልሉ ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ለአቶ ንጉሱ ጥላሁን ደውዬ ነበረ። ይሁንና በስብሰባ ላይ መድረክ እየመሩ መሆናቸውን ገልጸው ሊያነጋግሩኝ እንደማይችሉ ነግረውኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። በተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ተክለ ማንነታቸውን ሊገዳደር እና ዝናቸውን ሊያጎድፍ የፕሬዚደንትነታቸውን ዘመንም አደጋ ላይ ሊጥል ይችላል የተባለ ዶሴ ሩሲያ ስለ ማቀናበሯ የሚጠቁም አንዳችም ሰነድ በአሜሪካ የስለላ ተቋማት አለመዘጋጀቱን የብሔራዊ ደህንነት ተቋሙ ዳይሬክተር ጄምስ ክላፐር ለትራምፕ አስታወቁ። በዝፌድ የሚባል የኢንተርኔት ሚዲያ በዚህ ሳምንት መጀመሪያ ዌብሳይቱ ላይ ባወጣው ዘገባ ዶናልድ ትራምፕ ቀደም ባሉ ዓመታት ሩሲያ ዋና ከተማ ሞስኮ ውስጥ በነበሩ ጊዜ አድርገዋቸዋል ስላለው መልካም ዝናን ሊያጎድፉ የሚችሉ የተባሉ አድራጎቶችና ሩሲያ ቀደም ሲል አንስቶ ሚስተር ትራምፕን ለፕሬዚደንትነት ስትኮተኩት እንደነበር የሚናገር የተዛባ የተባለ ወይም እውነት ያልሆነ የተባለ ዘገባ አውጥቶ ነበረ። ያ መረጃ ተአማኒ ስለመሆኑ ወይም ስላለመሆኑ አንዳችም አቋም አለመያዛቸውን የስለላው ተቋም ዳይሬክተር ክላፐር ለተመራጩ ፕሬዚደንት ነግረዋቸዋል። በመገናኛ ብዙሃን የወጣው ዘገባም ከስለላ ማኅበረሰቡ የወጣ አለመሆኑንም ክላፐር ለሚስተር ትራምፕ በድጋሚ አረጋግጠዋል።
የዩናይትድ ስቴትስን የመከላከያ መስሪያ ቤት እንዲመሩ ተመራጩ ፕሬዚዳንት ዶናልድ ትራምፕ ለሚኒስትርነት ያጯቸውን በጡረታ ላይ ያሉትን ሌትና ጀኔራል ጄምስ ማቲስን ብቃት የሕግ መወሰኛው ምክር ቤቱ ዛሬ እየፈተሸ ነው። በተጨማሪም ጀኔራል ማቲስን ለሥራው ብቁ ሊያደርጋቸው የሚችልም ሕግ ይኸው እየመረመራቸው የሚገኘው የምክር ቤቱ የመከላከያ ጉዳዮች ኮሚቴ ግምት ውስጥ አስገብቶ እየተመለከተው ነው። የጦር ኃይሎች ጉዳዮች ኮሚቴው ጀኔራል ማቲስን ጠርቶም በጥያቄ እንደሚመረምራቸው ታውቋል። አንድ የቅርብ ዓመታት ወታደራዊ የጀርባ ታሪክ ያለው ሚኒስትር የመከላከያ ሚኒስትር ሲሆን የማቲስ ሹመት ከጸደቀ ባለፉት 50 ዓመታት ውስጥ እርሳቸው የመጀመሪያ ይሆናሉ። ሌፍትናንት ጀነራል ጄምስ ማቲስ የዩናይትድ ስቴትስ ጦር ማዕከላዊ እዝ አዛዥ የነበሩ ሲሆን አፍጋኒስታን ውስጥ እየተካሄደ ባለውና ኢራቅም ውስጥ ሁለት ጦርነቶችን በአዛዥነት መርተዋል። ጀነራል ማቲስ ከጦር ሰራዊቱ በጡረታ የተገለሉት የዛሬ 3 ዓመት ማለት እንደ አውሮፓ አቆጣጠር በ2013 ሲሆን በዩናይትድ ስቴትስ ሕግ መሠረት አንድ የጦር ሰራዊት አባል ጡረታ ከወጣ በኋላ 7 ዓመት ሳይሞላው በመከላከያ ሚኒስትርነት ሊያገለግል አይችልም። የተወካዮች ምክር ቤቱ እየተመለከተ ባለው ሕግ የጀነራል ማቲስን ሹመት ለአንድ ጊዜ ብቻ ብቁ ወይም ሕጋዊ ሊያደርጋቸው የሚችል ማሻሻያ ሊያወጣ ይችላል ተብሎም ታስቧል።
የዩናይትድ ስቴትስ ወታደሮችና ታንኮች ፖላንድ መግባታቸው በብሔራዊ ደህንነቴ ላይ አደጋ ይደቅናል ስትል ሩሲያ ስጋቷን ገለጸች። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ በእንቅስቃሴው የሩሲያን ጥቅሞችና ደህንነታችንን አደጋ ላይ ይጥላል ሲሉ ፈጥነው መግለጫ የሰጡት ጀርመን የነበሩ የአሜሪካ ወታደሮች ዛሬ ሐሙስ ፖላንድ እንደገቡ ነው። ዩናይትድ ስቴትስ በተከታታይ በምታደርገው ወታደራዊ ስምሪት ከ3000 የሚበልጥ ቁጥር ያላቸውን ወታደሮች ፖላንድ ውስጥ ለማስፈር እቅድ ይዛ እየተንቀሳቀሰች ሲሆን እንዲህ አይነቱ ወታደራዊ ግዳጅ በአካባቢው ሲታይ ቀዝቃዛው ጦርነት ካበቃ ወዲህ ለመጀመሪያ ጊዜ መሆኑ ነው። የአትላንቲክ ሪዞልቭ የአትላንቲክ ጽናት ተብሎ በተሰየመው በዚህ ዘመቻ የሚሰማሩት 87 አብራምስ ታንኮችና 500 ሌሎች ተሽከርካሪዎች የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባል በሆኑ የአካባቢው ሀገሮች ኤስቶኒያ፣ ላትቪያ፣ ሊቱዋኒያ፣ ሮማንያ፣ ቡልጋሪያና ሃንጋሪን ጨምሮ የሚንቀሳቀሱና የሚዘዋወሩ መሆናቸው ተገልጿል። ፖላንድ ዛሬ ለገባው የመጀመሪያው የወታደሮች ምድብ ከነገ በስቲያ ቅዳሜ የፖላንድ ከፍተኛ ሹማምንት በሚገኙበት ይፋ የሆነ የእንኳን ደህና መጣችሁ አቀባበል እንደሚደረግ ታውቋል። የዜናው ሰዓት አበቃ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ።
ይህ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የሚያቀርበው የአማርኛ ቅንብር ነው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የምናስተናግዳችሁ አዲሱ አበበና
እኔም ሰሎሞን አባተንን። የቴክኒክ አቀናባሪዋ የፕሮግራሙ መሪ ይቅርታ ብርሃን ኃይሉ ነች። እንዲሁም ጆ ጊል የቴክኒክ መሐንዲሱ ነው። አብረውን በስቱዲዮ ናቸው። አሁን የዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ ተከስቶ የነበረው አለመረጋጋት በአገሪቱ ጠንካራ ስርዓት መኖሩ የታየበት አጋጣሚ መፍጠሩን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለፓርላማ አባላት በሰጡት ማብራሪያ ተናግረዋል። የአስቸኳይ ጊዜ አዋጁም በሀገሪቱ ኢኮኖሚ ላይ ሊደርስ የነበረውን ከፍተኛ አደጋ ማስቀረቱን አመልክተዋል። ጠቅላይ ሚኒስትሩ ለፓርላማ አባላት የሰጡትን ማብራሪያ የተከታተለው እስክንድር ፍሬው ዝርዝር ዘገባ ልኳል።
ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአገሪቱ ወቅታዊ ሁኔታ ላይ ማብራሪያ ሰጥተዋል። ከዚህ አንጻርም የአስቸኳይ ጊዜ አዋጁ ውጤት ማስገኘቱን ገልጸዋል። አዋጁ የህዝቡን ሰላምና መረጋጋት ማረጋገጥ ማስቻሉን፣ በኢኮኖሚው ላይ ሊደርስ ይችል የነበረውን ጉዳትም ማስቀረቱን ያብራሩት
የህዝቡን ሰላምና መረጋጋት ማረጋገጥ ተችሏል። የአስቸኳይ ጊዜ አዋጁ ከመታወጁ በፊት የነበረው ሁኔታ ቢቀጥል ኑሮ በሀገራችን ኢኮኖሚ ላይ ከፍተኛ ጉዳት ሊያደርስ የነበረውን ለመግታት ተችሏል። በኢኮኖሚያችን ላይ አሁን የደረሰው ጉዳት ሊደርስ ከሚችለው ጉዳት ጋር ሲታይ አነስተኛ ነው። ነገር ግን የአስቸኳይ ጊዜ አዋጅ ባይታወጅ ኖሮ በኢኮኖሚያችን ላይ ሊደርስ የነበረው ጉዳት እጅግ ከፍተኛ ይሆን የነበረ ነበር ብሎ መውሰድ ይቻላል። ውጤቱም ኢኮኖሚያችን ተረጋግቶ እንዲቀጥል አድርጓል። በሶስተኛ ደረጃ ሰላማችን ብቻ ሳይሆን ማህበራዊ ግንኙነቶቻችን፣ የህዝብ ለህዝብ ግንኙነቶቻችንም ወደ ነበረበት እንዲመለስ አድርጓል። አንዳንድ አካባቢዎች ላይ ህዝብን ከህዝብ ጋር ሊያጫርስ የሚችል ሁኔታዎችንም ጭምር ያረገዘ የነበረን ነገር አሁን ተመልሶ በእነዚህ እኩይ ተግባር በሚፈጽሙ ኃይሎች በህዝቡ መካከል መጠራጠር ለመፍጠር የተወጠነው ነገር እንዲከሽፍ አድርጓል። ስለዚህ ይህም ትልቅ ውጤት።
አዋጁ የህዝብ ድጋፍ እንዳለውም ጠቅላይ ሚኒስትሩ ጠቅሰዋል። ህዝቡ ባለቤት የሆነበት አዋጅ ነው ሲሉ ነው የገለጹት። በአንዳንድ ወገኖች የተሞከሩ ሰላምን የማደፍረስ ጥረቶች የከሸፉትም በህዝቡ ምክንያት ነው ብለዋል።
ጸረ ሰላም ኃይሎችና የኢትዮጵያ ጠላት የሆኑ አንዳንድ አገሮች ኢትዮጵያ ሌላው ቀርቶ ከአስቸኳይ ጊዜ አዋጁ በኋላ እንኳ ይሄ የተረጋጋ ሁኔታ እንዳይቀጥል ለማድረግ ያለ የሌለ አቅማቸውን ተጠቅመዋል። የሻዕቢያ መንግስትም አጋፋሪዎቹ በሙሉ ያለ የሌለ ይሄ ወቅት ነው፣ አሁን ጊዜው ነው፣ ከዚች ካመለጠ ይሄ ሀገር አምልጦ መሄዱ ነው በሚል ያለ የሌለ አቅማቸውን ተጠቅመዋል። ነገር ግን ይህን ሁሉ አቅማቸውን ማረባርበው ህዝቡ ቀጥ ብሎ የቆመ በመሆኑ ይሄ ነው የሚባል የረባ ትንኮሳ ማካሄድ አልቻሉ። ስለዚህ ሁለተኛው ውጤት ይሄ ዘላቂ ሊሆን የሚያስችል ህዝባዊ መሰረት እየያዘ መምጣቱ ነው።
የተከሰተው አለመረጋጋት ስጋት ፈጥሮ የነበረ ቢሆንም በሌላ በኩል በአገሪቱ ጠንካራ ስርዓት መኖሩ የታየበት አጋጣሚ መሆኑን ጠቅላይ ሚኒስትሩ አብራርተዋል።
ይሄ ሁኔታ በተፈጠረ ጊዜ ወዳጆቻችንም ስጋት አልገባቸውም ወይ? ስጋት ገብቷቸዋል። እንኳን ወዳጆቻችንና እኛን ሀገር የሚጎበኙ እኛ እያንዳንዳችን ስጋት ውስጥ ገብተናል። ስለዚህ የስጋት ጉዳይ ከሆነ ጥያቄው ስጋት ነበረ። ነገር ግን አንድ ነገር ይሄ ሂደት ያስመሰከረው ነገር ቢኖር ጠንካራ መንግስትና ህዝብ በኢትዮጵያ ውስጥ አለ የሚለውን ዳግም አስመስክሮ ነው ያለፈው። የመጀመሪያው ሀገራችን ጠንካራ ስርዓት አለው ብሎ የዓለም ህብረተሰብ እንዲመሰክር ያደረገው ክቡር ጠቅላይ ሚኒስትር መለስ በተሰዉበት ጊዜ የነበረው ሂደት በአገራችን እውነትም ጠንካራ ስርዓት እየተገነባ ነው የሚለውን አስመስክሮ አለፈ። ሁለተኛ አሁን ደግሞ ይሄ ሁኔታ ከተፈጠረ በኋላ ይሄ አገር ጠንካራ ስርዓት አለው፣ ፈተናዎች ቢያጋጥሙትም ፈተናዎችን የማለፍ ብቃት ያለው አገር ነው የሚለውን አስመስክሮ ነው ያለፈው። ባይመጣ ጥሩ ነበረ፣ ግን ጥንካሬያችንን አስመስክሮ ነው ያለፈው።
የስርዓቱ ጥንካሬ የቀረውን ዓለም ትኩረት የሳበ መሆኑንም ጠቅላይ ሚኒስትሩ ለፓርላማው አባላት አስረድተዋል።
ትላንት ውጭ ጉዳይ ሚኒስትራችን የተባበሩት መንግስታት የጸጥታው ምክር ቤት አባል በመሆናችን የመጀመሪያውን ላውንችን ተገኝተው ነበር። ሁሉም ሰው ሲጨብጠኛል ጠንካራ ስርዓት እንዳላችሁ አውቀናል። ሁሉም ስጋት ውስጥ ገብተን ነበር። እቺ ሀገር አንድ ነገር ከሆነች ይሄ ጠቅላላ አፍሪካ ቀንድ የሚባለውም ጠቅላላ ዓለም ውስጥ ምን ሊሆን ይችላል የሚል ከፍተኛ ስጋት ውስጥ ገብተን ነበረ። ነገር ግን ጠንካራ ስርዓት እንዳላችሁ ግን አሁን አስመስክራችኋል እና ታንኪዩ ብሎ ነበረ ሲጨብጡኝ የነበረው ብሎ በተደጋጋሚ ሁሉም እንደዛ ያነሳሉ። ወላጆቻችንም ጭምር ስጋት ውስጥ ገብተው ነበር። ነገር ግን ሂደቱ ህገ መንግስታዊ ስርዓቱ የማይገረሰስ በተለያዩ መንገዶች የማይናድ እንደሆነ ያስመሰከረ ለጠላትም ለተወለውታችን ይህንን መልእክት ያስተላለፈ እንደሆነ ብናይ ጥሩ ነው የሚላለኝ።
በአስቸኳይ ጊዜ አዋጁ አፈጻጸም ታዩ ያሏቸውን ጉድለቶችም ጠቅላይ ሚኒስትሩ ጠቅለል ባለ ሁኔታ አብራርተዋል።
የአስቸኳይ ጊዜ አዋጅ አፈጻጸም ላይ በጣም ውስን የሆኑ ከሰብአዊ መብት አያያዝ ጋራ የገጠሙን ችግሮች ነበሩ። እነዚህን ችግሮችም ህገ መንግስታዊ ስርዓቱና ህጉ በሚፈቅደው መሰረት እያስተናገድን ተጠያቂ መሆን ያለበትን አካል ተጠያቂ እያደረግን የመጣንበት ሁኔታ ነው ያለው። ስለዚህ ከተወሰኑ ጉድለቶች በስተቀር በጣም ቆንጆ በሆነ ሁኔታ እየተፈጸመ የመጣ አዋጅ ነው ተብሎ ሊወሰድ የሚገባ ነው።
ከታወጀ 3 ወራትን ያስቆጠረው የኢትዮጵያ አስቸኳይ ጊዜ አዋጅ ቆይታ ለ6 ወር ሲሆን ሊያጥር ወይም ሊረዝም የሚችልበት እድል አለ። ጠቅላይ ሚኒስትር ኃይለ ማርያም በዛሬው የፓርላማ ቆይታቸው በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ቀጣዩ የመጽሔት ትንታኔ እናልፋለን። ተመራጩ ፕሬዚዳንት ዶናልድ ትራምፕ ሩሲያ ስለ ግል ታሪካቸውና ስለ ሀብታቸው መረጃ አግኝታለች የሚለውን ዘገባ ውድቅ አድርገው መረጃውን የፈጠራ ወሬ ብለውታል። ትራምፕ ትናንት ይህን አስተያየት የሰጡት 45ኛው ፕሬዚዳንት በመሆን ቃለ መሐላ ፈጽሞ መንበረ ስልጣኑን ከመረከባቸው አንድ ሳምንት በፊት ትናንት በኒውዮርክ ለመጀመሪያ ጊዜ ጋዜጣዊ መግለጫ በሰጡበት ወቅት ነው። ጂም መሎን ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርባል።
ዶናልድ ትራምፕ ባለፈው ህዳር ፕሬዚደንታዊ ምርጫውን ካሸነፉ ወዲህ ከጋዜጠኞች ጋር በኒውዮርክ ሲገናኙ ትላንት የመጀመሪያቸው ነው። በዚሁ ወቅትም የዩናይትድ ስቴትስ የደህንነት ጥበቃ መሥሪያ ቤቶች ሩሲያ ምርጫውን ለማዛባት የኮምፒውተር ጥቃት አድርሳለች የሚለውን ድምዳሜያቸውን እቀበላለሁ ሲሉ ተናግረዋል። ሩሲያ በተጨማሪም ስለ እርሳቸው የግል ሕይወት ታሪክና የሀብት መረጃዎች ሰብስባለች፣ እንዲሁም በፕሬዝደንታዊ ምርጫ ዘመቻው ወቅት የሥራ አባሎቻቸው ከሩሲያ ባለሥልጣናት ጋር አሲረዋል የሚለውን ማረጋገጫ ያልቀረበለት የስለላ መስሪያ ቤቱን ክስ ግን ውድቅ አድርገዋል።
መረጃውን ተመልክቼዋለሁ። ከዚያ ስብሰባ በኋላ የወጣውን ያንን መረጃ አንብቤዋለሁ። ሁሉም ዜና ማለት ነው። የተባለው ሁሉ የሆነ ነገር ሳይሆን በተቃዋሚዎቻችን የተቀነባበረ ነው።
ዶናልድ ትራምፕ በዚሁ ጋዜጣዊ መግለጫቸው ላይ አክለውም የደህንነት መረጃው አፈትልኮ እንዲወጣ መደረጉ አሳፋሪ ነው ብለው ይህን የወቅቱን በሩሲያና ዩናይትድ ስቴትስ መካከል ያለውንና በፕሬዝደንት ባራክ ኦባማ አስተዳደር አስከፊ ነበር ሲሉ የገለጹትን ግንኙነት ለማሻሻል እንደሚሰሩም ቃል ገብተዋል።
If Putin likes Donald Trump, guess what, folks? That's called an asset, not a liability.
ፑቲን ዶናልድ ትራምፕን ከወደደ ምን ማለት መሰላችሁ ወዳጆቼ? እስኪ ገምቱ። አክሳሪ ሳይሆን ጠቀሜታ ያለው ጸጋ ማለት ነው። እኔ እንግዲህ አሁን ከቭላድሚር ፑቲን ጋር ወደፊት ተግባብቼ ስለመስራት ያላውቅም። ተስማምተን እንሰራለን ብዬ ተስፋ አደርጋለሁ። የማይሆኑባቸው ብዙ ድሎች ግን አሉ።
ዶናልድ ትራምፕ ግዙፉን የግል ንግድ ተቋማቸውን ቁጥጥር ለልጆቻቸው በማስተላለፍ ከዋይት ሃውስ አስተዳደራቸው ጋር ሊፈጠር የሚችል የጥቅም ፍላጎት ግጭቶችን ስጋት አስወግዳለሁ ይበሉ እንጂ ታዲያ አንዳንድ በሙያው ዘርፍ የተሰማሩ ባለሙያዎች ግን ይህን አስመልክቶ ለሚቀርቡ በርካታ ጥያቄዎች መልስ ያስፈልጋል ይላሉ። ትራምፕ በተጨማሪ በምርጫ ዘመቻቸው ወቅት በገቡት ቁልፍ ቃል በሜክሲኮና ዩናይትድ ስቴትስ መካከል የድንበር አጥሩን በአስቸኳይ እገነባለሁ ብለዋል። ወጪውን በቅድሚያ የሚከፍሉት ግን የዩናይትድ ስቴትስ ግብር ከፋዮች ይሆናሉ ነበር ያሉት ዶናልድ ትራምፕ።
Mexico in some form and there are many different forms will reimburse us.
Mexico ባንዳንድ የተለያዩ መንገዶች ለግንቡ ማሰሪያ ያወጣነውን ገንዘብ ትከፍለናለች። ያከፋፈል መንገዶቹ ብዙ ናቸው። በዚያም በዚህ ግን ለግንቡ ማሰሪያ ያወጣነውን ገንዘብ ሜክሲኮ ትመልሳለች።
ትራምፕ አክለው የፋብሪካዎቻቸውን ስራ ወደ ሜክሲኮና ሌሎች ሀገሮች መውሰድ በሚፈልጉ የዩናይትድ ስቴትስ ኩባንያዎች ላይ መጠነ ሰፊ የድንበር ታክስ እደነግጋለሁ ሲሉ ቃል ገብተዋል።
There will be a major border tax on these companies that are leaving.
እነዚህ ከዩናይትድ ስቴትስ የሚወጡና ከግድያ ወንጀል ማምለጥ የሚፈልጉ ኩባንያዎች ከፍተኛ የድንበር ግብር እንዲከፍሉ ይደረጋል። የኛ ፖለቲከኞች ይህንን ማድረግ ቢፈልጉ ኖሮ ከአመታት በፊት ማድረግ በቻሉ ነበር።
ትራምፕ በትላንቱ ጋዜጣዊ መግለጫቸው ወቅት የፕሬዝዳንት ባራክ ኦባማን የጤና ጥበቃ ሕግ የሚተካ አማራጭ ዝግጁ አደርጋለሁ ሲሉ ቃል ገብተዋል። ስራ በይፋ በጀመሩ በሁለት ሳምንታት ጊዜ ውስጥም ባለፈው አመት ከዚህ ዓለም በሞት የተለዩትን የጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያን የሚተካ እጩ አቀርባለሁ ብለዋል። ዶናልድ ትራምፕ 45ኛው የዩናይትድ ስቴትስ ፕሬዝደንት ተብለው ቃለ መሐላውን የሚፈጽሙት ጥር 12 ቀን 2009 ዓመተ ምህረት ነው።
ቀጣዩ የመጽሔት ርዕስ ወደ አፍሪካ ይመልሰናል። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በአውሮፓውያኑ አዲስ ዓመት ዋዜማ ስምምነት ላይ የተደረሰበትን አዲስ የፖለቲካ ውይይት ተግባራዊ ለማድረግ የተጀመረው ሂደት ሁለተኛ ሂደት ተጀምሯል። ከተሳካ ለፕሬዚደንት ጆዜፍ ካቢላ መሰናበትም ሆነ ለዚህ ዓመቱ ምርጫ ፍጻሜ ጥርጊያውን ያመቻቻል ተብሎ ተስፋ ተደርጓል። ዊሊያም ክላውስ ከኮንጎ ዋና ከተማ ኪንሻሳ የላከውን ዘገባ አዲሱ አበባ ያቀርበዋል።
በፕሬዝደንት ጆሴፍ ካቢላ ገዢው ፓርቲ የተፈረመው የዲሞክራሲያዊት ኮንጎ የፖለቲካ ስምምነት የተጠናቀቀው በ2016 እንደ አውሮፓ አቆጣጠር የመጨረሻው ቀን ላይ ነው። መጀመሪያ ለህዳር ወር ተቀጥሮ የዘገየው ምርጫና የካቢላም ከተወሰነው ጊዜ በላይ የመቆየት እንዲሁም ከስልጣን ያለመልቀቅ ውሳኔ ኮንጎን ወዳልተፈለገ ሁከትና አለመረጋጋት ወስዷታል። ካቢላ ለተጨማሪ ሶስተኛ የስልጣን ዘመን ለመቆየት ይችሉ ዘንድ ህገ መንግስቱን እንዳይቀይሩት ከፍተኛ ፍርሃት አለ። ይህን በተመለከተ የአሜሪካ ድምፅ ከአፍሪካ የደህንነት ጥናት ተቋም ስቴፋኒ ዎልተርስን አነጋግሯል።
ወረቀት ላይ የሰፈረው ስምምነት ጥሩ ስምምነት ነው። ተግባራዊ ለማድረግ ከሚያስችለን ስምምነት ብንደርስና ያልፈረሙት ወገኖች በሙሉ ቢፈርሙ ግን አቅጣጫ ሊያስይዝ የሚችል ቅያስ ይፈጥራል ብዬ አምናለሁ። ዓመቱን ሙሉ የደከምንበትን ቀውስ ሊፈታም ይችላል።
የኮንጎ ካቶሊካዊት ቤተ ክርስቲያን ይህን ድርድር እየሸመገለች መሆኗ ይታወቃል። የቤተ ክርስቲያኒቱ ምክትል ፕሬዚዳንት እንዳሉት ይህ ሁለተኛው ድርድር ከባድ አስቸጋሪም ክፍል ነው። አዲስ የሚመሰረተው መንግስት የአስመራጭ ኮሚቴ እና ስምምነቱ ስራ ላይ እንዲውል የሚቆጣጠረው ኮሚቴ አወቃቀራቸው አስቀድሞ መጠናቀቅ አለበት። ነገር ግን ወደ ስምምነት ለመሄድ ብዙ መሰናክሎች አሉ። የፕሬዝዳንቱ የምክር ቤትና የወረዳ ምርጫዎች አንዱ ችግር ሲሆን፣ ሌላው ባለፈው ህዳር የተመረጡት የጠቅላይ ሚኒስትር ሳሚ ባዲባንጋ ከገዢ ፓርቲው መውጣት ጉዳይ ነው። ጠቅላይ ሚኒስትሩ ባዲባንጋና አንዳንድ የእርሳቸው የካቢኔ አባላት አዲሱን መንግስት አይቀበሉም። እንደገና የአፍሪካ የደህንነት ጥናት ተቋም ስቴፋኒ ዎልተርስ ያብራራሉ።
በእርግጥም ባዲባንጋ ለእነዚህ ሁሉ ችግሮች መፍቻና ስራ ላይም ለማዋል ቁልፍ መፍትሄ ናቸው። ስምምነቱ አዲስ መንግስት ማቋቋምንና አዲስ ጠቅላይ ሚኒስትር መሰየምን ስለሚያጠቃልል ባዲባንጋ ደግሞ ለስምምነቱ ተግባራዊነት ጋሬጣ ከሆኑ ችግር ይፈጠራል ማለት ነው።
ምንም እንኳ የካቢላ ካቢኔ ስምምነቱን ቢፈርምም አንዳንድ አባላት ግን የስምምነቱን ምሉእነት ወይም ሁሉን ያሳተፈ ስለመሆኑ ይጠራጠራሉ። እንደ መፍትሄ የሚያቀርቡት ማሳብ ምክር ቤቱ እስከሚከፈትበት ከቀጣዩ መጋቢት ወር ድረስ አዲስ መንግስት ማቋቋም አይቻልም የሚል ነው። እንደገና ከአፍሪካ የደህንነት ጥናት ተቋም ዎልተርስ
ይህ አካሄድ የገዢው ፓርቲ ሆን ብሎ ያቀደው ዘዴ መሆን አለመሆኑ ትልቅ ጥያቄ ፈጥሯል። በመሰረቱ ተቃዋሚዎችም ቢሆኑ ቅሬታ ይኖራቸዋል፣ ምክንያቱም እነማን እንደተወከሉ እነማን ህጋዊ እንደሆኑ አይታወቅምና ነው።
ትናንት ረቡዕ የኮንጎ ካቶሊካዊት ቤተክርስቲያን ፕሬዝዳንት ይህንን ድርድር በሚቀጥሉት 4 ቀናት እንደሚያጠናቅቁት ገልጠዋል።
ወደ ተከታዩ ዘገባ እንለፍ። ጀርመን የዛሬቱን ናሚቢያ በቅኝ ይዛ በነበረ ዘመን ሄሬሮና ሃማ በሚባሉ ጥንታውያን ወይም ነባር ብሔረሰቦች አባላት ላይ ወታደሮቿ ፈጽመዋል ለተባለ ጅምላ ጭፍጨፋ በርሊን ይቅርታ እንድትጠይቅና ካሳም እንድትከፍል በአንድ የዩናይትድ ስቴትስ ፍርድ ቤት ፊት የክስ ዶሴ ተከፍቷል። ክሱ ከመቶ ዓመታት በላይ የተፈጸመውንና የ21ኛው ምዕተ ዓመት የመጀመሪያ ጄኖሳይድ ወይም ዘር የማጥፋት ዘመቻ ተብሎ የሚገለጸውን ዘመን ትውስታ እየቀሰቀሰ መሆኑን ጠቅሳ አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ አለ፣ ቆንጅታ እየታቀርበዋለች።
ቪኩይ ሩኮሮ ዛሬ ናሚቢያ ተብላ በምትጠራው አገራቸው ልጅ ሳሉ ቤተሰብ ተሰብስቦ እሳት እየሞቀ ስለ ድሮው ታሪክ ሲያወጋ እየሰሙ ነው ያደጉት። የጀርመን ወታደሮች መሳሪያ ያዙ ሴቶችና ሕፃናትን ሲጨፈጭፉ፣ ቤተሰቦች ፍርሃት ውጧቸው ቤታቸውን እየለቀቁ ሐሩሩ ወደሚያንገበግብበት በረሃው ሸሽተው በጥም ማለቃቸውን እሳቱ ዳር ቁጭ ብለው ይሰማሉ። ያኔ በሳቸው ቀደምቶች ላይ የደረሰው ግፍና መከራና ውርደት ነው ከበርካታ አስርት ዓመታት በኋላ ጀርመንና ፖላንድ ውስጥ የተደገመው። ታዲያ ሩኮሮ ልጅ ሳሉ የሰሙትን እንዲህ ሲሉ ያስታውሳሉ።
ያልተነገረው የመከራና የግፍ ታሪክ። ያኔ ማታ ማታ ስብስብ ብለን እሳት እንሞቃለን። ታዲያ እንደዛ እያለ ነው ታሪኩ ከትውልድ ትውልድ ሲተላለፍ የኖረው። እኛም በዚያ ነው በቀደምቶቻችን ላይ የደረሰውን ልናውቅ ልንረዳ ይቻል ነው።
የ62 ዓመቱን ቪኪዮ ሪኮሮን ሀሬሪዎች የጎሳ አለቃቸው እንዲሆኑ መርጠዋቸዋል። ሀሬሪዎች ወደ 400,000 ቢሆኑ ነው ቁጥራቸው። እንደ አውሮፓውያን አቆጣጠር ከ1904 እስከ 1908 ድረስ በጀርመን ቅኝ አገዛዝ ላይ አመጽ ሲያነሱ የጀርመን ወታደሮች ብዙ ሺዎቹን ፈጇቸው። ያ ከሆነ ከመቶ ዓመት በላይ ተቆጥሯል። ቪኮዮ ሩኮሮ የጀርመን መንግስት ለተፈጸመው ግፍ ይቅርታ ይጠይቅ፣ ካሳ ይክፈል ብለው ዩናይትድ ስቴትስ ኒውዮርክ ክፍለ ሀገር የሚገኝ ፍርድ ቤቱ የክስ ዶሴ ከፍተዋል። ጀርመን ለዚህ ጉዳይ በይፋ ይቅርታ ጠይቃ አታውቅም። ሁለቱ መንግስታት ጀርመንና ናሚቢያ በጉዳዩ ላይ ቢያንስ ላለፉት ከአስር ዓመታት በላይ ሲነጋገሩበት ቢቆዩም መፍትሄ ላይ ግን አልተደረሰም። ሩኮሮ ጀርመን በዚህ ጉዳይ በሚደረግ ንግግር ሀሬሪዎችና ሃማዎች እንዲካፈሉ ካልፈቀደች ጣጣ ይከተላል ይላሉ። ጀርመንን በጦር ወንጀለኝነት እንድትፈረጅና እንድትወገዝ የዲፕሎማሲ ዘመቻ እንከፍታለን ብለው ዝተዋል።
ዝም ብለን ቁጭ ብለን ኢምፔሪያሊስቶች እኛን አፍሪካውያንን ለሌላ 100 ወይም 120 ዓመታት መብታችንን በመንፈግ ለስቃይ እንዲዳርጉን አንፈቅድም። አይሆንም፣ አይደረግም።
ጀርመን ይቅርታ በመጠየቁም ሆነ በድርድሩ ጉዳይ አቋሟ ምን እንደሆነ እስካሁን ግልጽ አይደለም። የጀርመን የውጭ ጉዳይ ሚኒስቴርም አስተያየቱን እንዲሰጥ ቪኦኤ ጠይቆ ለጊዜው መልስ አልሰጠም። ከሁለት ዓመታት በፊት ግን የጀርመን የውጭ ጉዳይ ሚኒስቴር የሁለቱ ሀገሮቻችን መንግስታት በጉዳዩ ላይ የተጠናከረ መደበኛ ንግግር ማካሄድ የሚያስፈልጋቸው ወቅት ላይ ደርሰናል ብለን እናምናለን የሚል መግለጫ አውጥቶ ነበር። ያ ተግባራዊ እንዳልሆነ የሚናገሩት ጀርመናዊው የሰብአዊ መብቶች ተሟጋች ክርስቲያን ኮፕ ጀርመን ይቅርታ መጠየቅና ካሳ መክፈል ይገባታል ይላሉ። አክለው ግን ብዙ ጀርመኖች ላይስማሙበት እንደሚችሉም ይናገራሉ።
በጉዳዩ ላይ ጀርመኖች የሚከፋፈሉ ይመስለኛል። አብላጫው ባልልም ምናልባትም 50 ከመቶ ያህሉ ጀርመኖች አንዴ ይሄ ፍጻሜ ካገኘ የተሻለ ስሜት ሊያድርባቸው ይችላል። ሌሎች ብዙዎች ደግሞ ጀርመኖች ሁልጊዜ ይቅርታ መጠየቅ ያለብን ለምንድን ነው ብለው ደስ የማይላቸው ይኖራሉ።
ኒውዮርክ የሚገኙት የነ ቪኩዌር ኮሮ ጠበቃ ኬን ማክሌን የተፈጸመባቸው ግፍ ከባድ መሆኑ አንድና ሁለት የለውም ይላሉ።
በጣም የተሳካላቸው በንጽጽርም ባለጸጎች የነበሩት የአገሬው ተወላጆች ለድህነት ተዳርገዋል። የዚያ ጠባሳ ደግሞ አሁንም ድረስ አለ። ከዚያ ሌላ ባህላቸው ወድሟል። የጀርመን ባለሥልጣናት ሰውን እኮ ሲጨፈጭፉት ዋናው ፍላጎታቸው ባህሉንም ታሪኩንም ማውደም ነው።
ቪኩዌ ሪኮሮ የእሳቸው ፍላጎት ጀርመን በሕይወት ላሉት የጥቃቱ ሰለባዎች ተወላጆች ለእያንዳንዳቸው እንድትከፍል ሳይሆን ጠቅላላ ማኅበረሰቦቹን የሚጠቅም ካሳ እንድትሰጥ መሆኑን አስምረውበታል። ያ እንዲሆን የመታገል ከባድ ኃላፊነት አለብኝ ብለዋል ሪኮሮ።
አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል አዲስ አበባ ላይ። በዋሽንግተን ዲሲ እና በአካባቢዋ ደግሞ ከቀኑ 7 ሰዓት ከ31 ደቂቃ ነው። አዲሱ እንግዲህ በዚህ ሁኔታ በይፋ ወደ ሁለተኛው አጋማሽ ተላልፈን መሰለኝ።
ልንሸጋገር ስንል ግን አንድ የሚያሻግረን ነገር አለ።
ብሪጅ ድልድይ እንፈልግ
ገና ብለን እንድናልፍ ሰፊ ድልድይ አቢላቀው አዘጋጅታለች። አቢላቀው በነገርህ ላይ በድንገት የተፈነጠረች ድምጻዊት ነች። መጀመሪያ ሲዲ ስታወጣ አስታውሳለሁ ለራዲዮ መጽሔት ኢንተርቪው አድርጊያት ወንድሞቿ ነበሩ ፒያኖን ጊታሩን የሚጫወቱት። አሁን አቢ
ድንቅ ነች እኮ። በነገራችን ላይ የብርሃን ኃይሉ የፕሮግራሙ መሪ ግብዣ ነው ይሄ። ቆንጆ ምርጫ ነው ብርሃን፣ እናመሰግናለን። አድማጮቻችን
የሚለውን የመረጠችልን
ነው። Yeah. ልክ ነው። እናመሰግናለን ብርሃኑ፣ እንዲሁም አቢን አስነካኸዋለን። እንዲ አዲሱ
እንዴ አየኝ ዞር ብዬ ነበር።
በደንብ እኮ ነው።
እናመሰግናለን አቢ። እኔ አበሻ የአሜሪካ ድምጽ ራዲዮ ጣቢያ እስከ ምሽቱ 4 ሰዓት ፕሮግራሙን ይቀጥላል። 3:35 ይላል በኢትዮጵያና አካባቢው፣ እኛ ጋር 7 ሰዓት ከቀኑ 35። ትንፋሽህን ሰብሰብ ብንታረቅ ቀጣዩ ፕሮግራም ያንተ ነውና አርዕስተ ዜናውን አጠር አድርገህ አሰማል።
በኢትዮጵያ ተፈጥሮ የቆየው አለመረጋጋት በሀገሪቱ ጠንካራ ስርዓት መኖሩ የታየበትን ሁኔታ ፈጥሯል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ለወራት የዘለቁ ተቃውሞዎች በሀገሪቱ ምጣኔ ሀብት ላይ ሊያደርሱ የነበረውን ከፍተኛ አደጋ በአስቸኳይ ጊዜ አዋጅ ለማስቆም መቻሉን ገልጸዋል። በሌላ በኩል ደግሞ ሂውማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን በአውሮፓውያን አቆጣጠር በ2016 ዓ.ም በኢትዮጵያ ተከስቷል ያለውን የሰብአዊ መብቶች ቀውስ አስመልክቶ ዛሬ ባወጣው የ2017 ዓ.ም የዓለም አቀፍ የሰብአዊ መብቶች አያያዝ ሪፖርት ላይ ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሠረታዊ መብቶችን መገደብና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፋሳሽ አፈና ቀጥላበታለች ሲል ከሷል። ሰሞኑን በባህር ዳርና ጎንደር ከተሞች በተለያዩ ስፍራዎች የእጅ ቦምቦች መወርወራቸው ታውቋል። በተለይ ጎንደር ከተማ ላይ በተፈጸመው ጥቃት በሰው ሕይወት ላይ ጉዳት መድረሱ ተገልጿል። በአካባቢው ያለው ኮማንድ ፖስት ወይም የማዘዣ ማዕከል ተጠርጣሪዎቹን ለመያዝ ሕዝቡ እንዲተባበር ጥሪ አቅርቧል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ተክለ ማንነታቸውን ሊገዳደርና ዝናቸውን ሊያጎድፍ ይችላል የተባለ ዶሴ ሩሲያ ስለማቀናበሯ የሚጠቁም አንዳችም ሰነድ በአሜሪካ የስለላ ተቋማት አለመዘጋጀቱን የብሔራዊ ደህንነት ተቋሙ ዳይሬክተር ጄምስ ክላፐር ለትራምፕ አስታውቀዋል። ተመራጩ ፕሬዚደንት የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ ባንኪሙን ዛሬ ሀገራቸው ደቡብ ኮሪያ ገቡ። ሚስተር ባን ምናልባት ለሀገሪቱ ፕሬዚደንትነት ሳይወዳደሩ አይቀሩም የሚል ጭምጭምታ በሰፊው እየተወራ ነው። ሚስተር ባን ኢንቼዎን አይሮፕላን ጣቢያ እንደደረሱ ግዙፍ ቁጥር ያላቸው ደጋፊዎቻቸው ተገኝተው ተቀብለዋቸዋል። ለርዕሰ ብሔርነቱ ይወዳደሩ እንደሆነ ባንኪሙን ሲጠየቁ ምናልባት ሳያስቡ እንደማይቀሩ የሚጠቁም የተባለ መልስ ከመስጠታቸው በስተቀር ስለ ጉዳዩ በዝርዝር ከመናገር ተቆጥበዋል። ደቡብ ኮሪያ አሁን የፖለቲካ ግርግር ውስጥ መኖሯ ይታወቃል። ባለፈው ህዳር መጀመሪያና ጥቅምት መጨረሻ ላይ ሰሜናዊ አፍጋኒስታን ውስጥ በተካሄደ የአየር ድብደባ በአሳዛኝ ሁኔታ 33 ሰላማዊ ሰዎች ተጎድተዋል፣ ሌሎች 27 ደግሞ ቆስለዋል ሲል አንድ የዩናይትድ ስቴትስ ምርመራ ውጤት ዛሬ አስታወቀ። የዋና ዋና አርዕስተ ዜናው በዚሁ አበቃ።
አመሰግናለሁ ለአርዕስተ ዜናው ሰሎሞን። በጣም በአጭሩ ነው ያሰማህ ነው። ትንፋሽ ሰብስብኝ አጭር መድቤ ለነበረ መልካም ነው።
በደንብ ለመሰብሰብ ጊዜ እንዲኖረኝ
ቅድም ያላነበብኑን ጨመርክ። ጥሩ ነው በጣም። አሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ከምሽቱ 4 ሰዓት ይቀጥላል። ቀጣዩ ዝግጅት ያንተ ነው። ትላንትና ዶክተር ብሩክ ላቀውን አቅርበህ
ብሩክ ኃይሉ ዶክተር ብሩክ ላቀውም ወዳጃችን ናቸው። እሳቸው የናሳ ሳይንቲስት ናቸው።
በጣም ጥሩ ጠፍተውብን ነበር ግን ያስታወስኳቸው እና አንተ እሳቸውን አቅርበህ ስለ ወቅቱ በተለይ ደግሞ ከተመራጩ ፕሬዚዳንት ዶናልድ ትራምፕ ዙሪያ ያለው ሁኔታ አንስታችሁ ነበረ። ቀጣይነት ያለው ዝግጅት ነው ትላንት ያቀረብከውና እንደሚቀጥልም አድማጭም ሁላችንም ገምተናል። እና ዛሬ ምንና በምን ዙሪያ ነው የምትለው?
ዛሬ በትናንትናው የሚስተር ትራምፕ ጋዜጣዊ መግለጫ ላይ የተዘጋጀ ነው። ሚስተር ትራምፕ ከስድስት ወራት በላይ ከቆየ ጊዜ በኋላ ነው ለመጀመሪያ ጊዜ ትናንትና ያንን ጋዜጣዊ መግለጫ የሰጡት። ከ250 በላይ ጋዜጠኞች ናቸው የተገኙት። እስከ 400 ይደርሳሉ ጋዜጠኞቹ ነው የተባለው። በራሳቸው ሰዎችና በራሳቸውም አባባል ከዓለም ዙሪያ የተሰባሰቡ ጋዜጠኞች ናቸው። አንዳንድ ጊዜም ትንቅንቅ መፋጠጥ የታየበት ጋዜጣዊ መግለጫ ነበር። ታስታውስ እንደሆነ አዲሱ ትናንት ነው
እንኳን ያልተመደብኩ አልኩ ነ
አሁን በኦሃዮ ዩኒቨርሲቲ
ይቆጣሉ ሰውየው።
በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንደዚሁም በስክሪፕስ የጋዜጠኝነት ኮሌጅ መምህር የሆኑትን ዶክተር ብሩክ ኃይሉ ስለዚህ ጉዳይ ዛሬም አንስተን ተነጋግረናል። ጠይቄያቸዋለሁ። እስቲ ወደ ውይይታችን እንግባ። ዶክተር ብሩክ ኃይሉ እስቲ ከአንድ ትናንትና ሰፊ ቦታ ይዞ ከነበረ ጉዳይ ልነሳ። የሚስተር ትራምፕ የግል ንብረታቸው ጉዳይ ነው። በዩናይትድ ስቴትስ ሕግ መሰረት የዩናይትድ ስቴትስ ፕሬዚደንት በማንኛውም ሁኔታ ከውጪ ጥቅሞች ሊያስገኙለት የሚችሉ ወይም ትርፍ ሊያስገኝለት ገቢ ሊያስገኝለት በሚችሉ የንግድ ግንኙነቶች ውስጥ ሊገኝ አይችልም የሚል ሕግ አለ እና አንዱ ትልቁ ጥያቄ ይሄ ነበረ። ሚስተር ትራምፕ የንግድ ተቋሞቻቸውን ለሁለቱ ልጆቻቸው ለዶናልድ ትንሹና ለኤሪክ ትራምፕ ማስተላለፋቸውን አስታውቀዋል። ይሄ ሁኔታ በአሁኑ ጊዜ ካለው ግንዛቤም ይሁን ከስነ ምግባር ጥያቄ አኳያም ይሁን ከፊታችን ጥር 12 በኋላ በሚስተር ትራምፕ ላይ ሊፈጥርባቸው የሚችል ችግር ይኖር ይሆን? ብዙዎች እያንጸባረቁ ናቸው እንደዚህ አይነት ስጋት።
አሁን ያነሳው ጥያቄ በጣም አጠያቂ የሆነ መጥቷል። በአሜሪካ ስርዓት ውስጥ አንድ አሜሪካ ዜጋ ነጋዴም ሆነ ፕሮፌሽናል ሰው ሀብታምም ድሃም ሆነ ፕሬዚደንት ሆኖ ሲመረጥ፣ የሀገር መሪ ሆኖ ሲመረጥ ያ ሰውዬ በህይወቱ ያፈራቸውን ንብረቶች ወይም ከአባት የወረሰውን ከቤተሰቡ ንብረትም ካሉ ከሱ ንብረቶቹ ጋር የሚንቀሳቀስና የማይንቀሳቀስ ሀብት በሙሉ ገንዘብ ባንክም ያለ ውጭ ንብረትም አገር ውስጥም ውጭ ያለውን ሀብትና ንብረት በሚገባ መለያየት እንዳለበት ነው ህጉም ያስቀምጠው። መለያየት ማለት ያን አምሳሌ ዶናልድ ትራምፕን በተመለከተ ሚስተር ዶናልድ ትራምፕን 4 ዓመት ከዚህ አይነት ግንኙነት በመራቅ አለባቸው፣ ምንም ንክኪ መኖር የለበትም የሚል ነው ህጉ። በዛ መሰረት እንግዲህ እሳቸው ተጠይቀዋል። ትናንት ገና ነው ፍንጭም የሰጡት። እንዳልከው ዶናልድን እና ኤሪክ የሚባሉ ሁለት ወንድ ልጆቻቸውን ወክለው ስራው በእነሱ 100% እንደሚሰራና እሳቸው ያው ንክኪ አላረግም ለሚቀጥለው 4 ዓመት ብለው ቃል ሰጥተዋል። ግን ይሄ ራሱ አቶ ሰለሞን ብዙ ነገር ጭረዋል። እሱ ምንድን ነው ብላይንድ ትረስት ነው የሚባለው በህግ አኳያ። ብላይንድ ትረስት ማለት አንድ ሰው የተወሰኑ ኮሚቴ ወይ ሰዎችን ይወክልና እኔ ህግ አዋቂ አይደለሁም ግን ከሞላ ጎደላ ጀኔራል አቅጣጫውን ለማስቀመጥ የምሞክረው የተወሰነ ሰው ይወክልና ያ እንደ ባላደራ አስተዳዳሪ ሆኖ ንብረታቻቸውን በሚገባ ማስተዳደር ይጠበቅበታል ማለት ነው። ቤተሰብ ሳይሆኑ እሳቸው ውክልና የሰጧቸውና በዛ መሰረት በውክልና አስተዳድራሉ ማለት ነው። ይህ አልተደረገም። ከቤተሰብ አኳያ አልወጡም በሚል ተወቅሰውበት ልጆቼ ናቸው ይላሉ። ግን ልጆቻቸውና እሳቸው በየቀኑም ባይሆን ከአሁን በኋላ በየሳምንቱም መደዋወላቸው መገናኘታቸው አባታቸውንም ምክር የመጠየቅ ሁኔታም ሊመጣ ስለሚችል ትክክል አካሄድ አይደለም በሚል ወቀሳ እየደረሰባቸው ነው ለማለት ነው የፈለግኩት።
አዎ፣ ግን አንነጋገርም በምን ሁኔታ ብለዋል።
ግን እንደሚባለው እንደምናውቀው ያው ቃል ቃል ነው፣ ወረቀት ነው የሚያስረው። እንግዲህ በወረቀት እንዲታሰር ደግሞ ህጉ ይጠይቃል። ያንን ደግሞ አላቀረቡም። ብላይንድ ትረስት የሚባል ተፈራርሞ ነው የሚቀርበው፣ ዶክመንቱ አልቀረበም። የሚሉት አሁን በእመኑ ነው ሰው የሚለው ምንድን ነው። ብዙ አቋም የመለወጥ ሁኔታ በየአጭር ጊዜው በየሳምንቱ የተደጋገመም ስለመጣ ይሄ ነገር በጽሁፍም የሚሆን ነገር ስለሆነ ጥያቄው እየከረረ ነው የመጣው እና እየጎላ ነው እና በሚቀጥሉት ቀናት እንዴት እንደሚያደርጉት የምንከታተል ይሆናል። አሁን ግን እርግጥ እንደተባለው ሁለቱን ልጆች እንደወከሉ ገልጸዋል። ለልጄ ለከሌና ከሌ ሰጥቻለሁ እሱ ያስተዳድረዋል ብለው በቃል ብቻ አይበቃም ነው፣ በደንብ በህግ መታሰር አለበት በሚገባ።
ሌላው ደግሞ ጥያቄ እያስነሳ ያለው ነገር ትራምፕ የሚለው ስም ራሱ የንግድ ምልክት ጭምር ነው፣ የንግዶች መጠሪያ ጭምር ነው እና በብዙ የዓለም አካባቢዎች ይሄ ምልክት በየህንፃው ላይ በየንግድ በየምርቱ ላይ ሰፍሮ ይገኛል። ይህንንም ራሱ እንደ አንድ የጥቅም ግጭት አድርገው የሚያነሱ ሰዎች አሉ። የጸጥታም ችግር ሊቀሰቅስ ይችላል፣ የሽብር ጥቃትም ሊያስነሳ ይችላል የሚሉም አሉ።
ትክክል። እንግዲህ ምንድን ነው በዓለም አቀፍ ቢዝነስ ዓለምና በአገርም ደረጃ አሜሪካንንም የመሰለ በፍሪ ማርኬት ወይም ነጻ ገበያ የሚገበያይ ሶስት ኢኮኖሚክ ስርዓት ባለው ሀገር ብራንዲንግ ይባላል። ብራንድ አለ። ምሳሌ ኮካ ኮላ እንላለን፣ ስፕራይት እንላለን፣ ወይም ስም አለ፣
የንግድ ስም ማለት ነው።
ናይኪ ወይም ጫማም ራሱ የስፖርት ጫማ፣ ይህ እንግዲህ በትሬድማርክ ነው፣ ባለመብት የተጠበቀ ነው። ባለቤቱ የትራምፕ ስም እየገነነ መጥቶ አንዳንድ ለማደግ የሚፈልጉ ቢዝነስ የቢዝነስ ነጋዴዎች ከእሳቸው ጋር በሽርክናም ሆነ አንዳንድ ነገር ሰጥተው ስሙን ህንፃውን በሰል ማንሃትን፣ ኒውዮርክ ማንሃትን፣ የፋይናንሻል ዲስትሪክቱ ብዙ እንትኖች አሉ እና አንዳንድ ሀገሮችም ብዙ ህንፃዎች አሉ በትራምፕ ስም የሚጠሩ። ስሙ ራሱ አትራክት ያደርጋል፣
ይስባል።
አዎ፣ ትራምፕ ህንፃ ነው ሲባል ራሱ የመከራየት አቅሙ ሁሉ በጣም በገነነ ሁኔታ ነው። አቶ ሰለሞን ወዲያው ነው የሚከራይ፣ ቢሸጥም ወዲያው ይሸጣል። እናም ሰውየው እሳቸው የሚሉት ምንድን ነው ይሄ መብቴ ስሜ ብራንድ ሆኗል እና እሱም ፕሮቴክት ማድረግ አለብኝ የሚል አቋም ወስደዋል። ህጉም ይደግፋቸዋል። ኦፍኮርስ ግን ኮንትሮቨርሲ የሆነው ምንድን ነው እኚህ ሰው የፕሬዚደንት ከሆኑ በኋላ ካሁን በኋላ የሚደረጉ ቢዝነሶች ሁሉ በእሳቸውን ስም ይዘው ስለሚነሱ እንዴት እናድርግ የሚለው ጥያቄ ላይ ነው እንግዲህ ኮንትሮቨርሲው አለው።
እንግዲህ አሁን ትራምፕ ወደ ስራ ሊገቡ በትክክል አንድ ሳምንት ብቻ ነው የቀራቸው። የፊታችን የነገ አርብ ሳምንት ነው ዶናልድ ትራምፕ ቃለ መሐላ ፈጽመው የዩናይትድ ስቴትስ ፕሬዚደንት የሚሆኑት በይፋ። በዚህ በቀረው ጊዜ ውስጥ እነዚህ ያነሷቸው በሚጋጩ ሐሳቦችነት ወይም ሁኔታዎችነት ያነሷቸው ነገሮች መፍትሄ ያገኛሉ ብለው ያስባሉ? ምክንያቱም ከዛ በኋላ ምናልባት ትራምፕን ራሳቸውን ተጠያቂ የሚያደርጋቸው የሕግ ጉዳዮች ሁሉ ጥያቄዎች ሁሉ ሊነሱ ይችላሉና።
ካሁን ካለኝ ግንዛቤ በዚህ በአጭር ጊዜ ውስጥ ብዙ ነገሮች የሚቋጩ አይመስለኝም። ምክንያቱም በህጉ መሰረት ህጉም ጠይቋቸዋል፣ እሳቸውም ተጠይቀዋል። እሳቸውም የዛሬ 8-10 ወር ጀምሮ በፊት ነው አድርጋለሁ፣ ለምሳሌ ታክስ ሪተርናቸውን አቀርባለሁ ብሎ እስካሁን አልቀረበም እንደምታውቀው። አንድ እንደገና
ይህንን ሰነድ
ለማሳየትም ፈቃደኛ አይደሉም። እንዲሁም እንደሚያሉት ያለፈው ሰሞን እናንተ ጋዜጠኞች ናቸው እንጂ የምትጠይቁ የሚጨቀጭቁኝ ማለት ያህል ነው እንጂ ሌላው ህዝቡ እኮ አልጠየቀኝም ማለት ደረጃ ነው የተደረሰው።
እውነታቸውን አይደለም እንዴ? ይሄ እኮ እየታወቀ ነው የመረጣቸው የአሜሪካ ህዝብ።
አዎ አዎ፣ ግን ህጉ ይጠይቃል። ህጉ የሚጠይቀው ምንድን ነው? ማንኛውም ፕሬዚደንት የመጀመሪያውን ፕሬዚደንት ናቸው ይህን ማስረጃ ባለማቅረብ፣ ሬጋን በል ቡሽ በል ማንን በል ሁሉም ወደኋላ ሁሉም አዎ በደንብ እነ ክሊንተኖች ሳይቀር ፕሬዚደንት ቢል ክሊንተን በነበረበት ጊዜ 800 ገጽ 1000 ገጽም ሊሆን ይችላል ማቅረብ ግዴታቸው ነው። ያን ማድረግ አለባቸው። ይህ አልተደረገም። አንድ ሁለተኛ የብራንዱን ጉዳይ ጊዜው በቃሉ ላልኩ አቶ ሰለሞን የሚበቃ አይመስለኝም። ይሄ ጥያቄ ግን ካልተፈታና ወይም ምላሽ ካላገኘ እንደምታውቀው የአሜሪካ ፕሬስ ነጻ ሀገር ነው እና አንድ ጋዜጠኛ ትናንትም እንዳየ ነው የመጠየቅ ሙሉ ኃላፊነት አለውና ነጻነትም ስላለው ይህንን ጥያቄ መቼም እረፍት የሚያገኝ አይመስለኝም። እሳቸውም ሰላም የሚያገኙ አይመስለኝም። ምክንያቱም የህዝብ የማወቅ መብት አለውና ይጠየቃሉ። አልጠየቅምም አይሉ
ሶ የጋዜጠኝነት ትምህርት ቤት መምህርም በመሆነው ምክንያት ትናንትና ተነስቶ የነበረ ግጭትም ነበር ከሲኤንኤን ጋዜጠኛ ጋር እና ይሄ የጭቅጭቅ ሁኔታና ከዚህ በፊትም ሲዝቱ ነበረ በመገናኛ ብዙሀን ላይ። እንዴት ነው ሊሆን የሚችለው የዶናልድ ትራምፕና የመገናኛ ብዙሀን ነጻነት ጉዳይ ወደፊት?
በጣም ይሄ እኮ ጥያቄ ነው። በጣም እኔ አጀማመሩ ራሱ በጣም ከባድ ነው። የተጠበቀውን የሆነው አሁን ትናንት ለምሳሌ የአሜሪካ ስርዓቱ ራሱ ጆርናሊዝሙ ምንድን ነው? ህዝብ የማወቅ መብት አለው። አንድ ጋዜጠኛ ሙሉ መብት አለው። ባለስልጣን ከታች እስከ ላይ ያለውን የመጠየቅ መብት አለው። በዛ መሰረት በራይቱ አክሰስ ቱ ኢንፎርሜሽን እና ራይት ኦፍ ኢንፎርሜሽን መብት ህዝቡ ስላለው መረጃ ማግኘት ድልድይ ሆኖ የሚያገለግል እንደናንተ አይነት ጋዜጠኞች ናቸው፣ ባለሙያዎች ናቸው።
ዶክተር ብሩክ ኃይሉን አመሰግናለሁኝ። ለዛሬው ያነሳናቸው ነጥቦች ግን አላለቁም። በትናንትናው የሚስተር ትራምፕ ጋዜጣዊ መግለጫ ላይ በጣም ስፋት ያላቸው ጉዳዮች ናቸው የተነሱት። አዲሱ እንደምታስታውሰው እንግዲህ በነገው ምሽት ደግሞ ቀሪ ጉዳዮችን ይዘን እንመለሳለን።
መልካም።
ተከታዩ ዝግጅታችን ባህልና ማህበረሰብ ነው።
ባህልና ማህበረሰብ ለምሽቱ ለየት ባለ አንድ የሥነ ግጥም ዘዬና ዘዬውን የፈጠረ የቀደመው ገጣሚ ሻገር ብሎም ፈለጉ በጠቅላላው የሥነ ግጥም አጻጻፍ ዘዴ ላይ ያሳደረውን ተጽዕኖ መልከት የሚያደርግ ቅንብር ነው ይለናል አዘጋጅና አቅራቢ አሉላ ከበደ። ከአዲስ አበባ ዩኒቨርሲቲ መምህሩን እንዲሁም አንጋፋ የኪነ ጥበብ ሰው ተስፋዬ ገሰሰን ከዚህ ቀደም ካደረገው ሰፋ ያለ ቃለ ምልልስ ተከታዩን ለምሽቱ አዘጋጅቷል።
ተስፋዬ ገሰሰ ተዋናይ፣ አዘጋጅ፣ ዲሬክተር፣ ገጣሚና ተርጓሚ እንዲሁም መምህር፣ በአዲስ አበባ ዩኒቨርሲቲ በርከት ላሉ ዓመታት በመምህርነት አገልግለሃል። እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም። ቀለል ከሚል ምናልባት የሚያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ወጣ ወዳለ ርዕስ ልብሰድህ እና ኦመር ካያም ህይወትህ ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። የአገጣጠም ስልቱንም ተከትለ የራስህን ስራ አሳትም አውጥተሃል። እስኪ እናውራ ስለ ኦመር ኸያም።
እሺ፣ ኦመር ኸያም ሌላ ሰው እንዲያው በህይወቴ ውስጥ የተጫወተ ሚና ቢኖርተን በዚህ በኪነ ጥበቡ በኩል ሼክስፒየር፣ እንግዲህ ሼክስፒየርን አልቀዋለሁ ከኦመር ኸያም የበለጠ። ነገር ግን የምስራቅ ደራሲ በመሆኑ ይህን ያህልም ደግሞ በካሪክለም ውስጥ የለም። ምዕራባዊ እኔ በተማርኩበት ካሪክለም ውስጥ ያልነበረ ሰው እንዲሁ ጠቀስ የሚል የነበረ እና በኤክስትራ ካሪክለም ሪዲንግ ያገኘሁት ሰውና የተዋወቅሁት ነው ዑመር ኸያም እና ማረከኝ ፍልስፍናው፣ ድፍረቱ እና እሱ ሙስሊም ሆኖ እንብላ እንጠጣ ነገነን እና ሙት ስም ሲል ያው ግዕዙም ይላል እንብላ ንስተይ የሰመን መውት ነው እና የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቴማቲሽን ነው፣ አልጀብራ ነው፣ አስትሮሎጂስት ነው። ቆጠራው የድብክርና ነገር ሳይሆን ሳይንሳዊ የሆነው እና ትልቅ ሰው ነው። በአንድ በኩል የሳይንስ ጭንቅላት፣ በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጥኦ ሁለቱን ያጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም፣ አይገባኝም። ግን ወደ ኪነ ጥበቡ ሲሄድ በአጫጭር ስንኞች ሩባአያት ነው የሚባሉት።
ዑመር ኸያም ሩባያት ይባላል። የተስፋዬ ገሰሰ ሩባያትም ተፈጥሯል።
ሶስቱ ግን እንደረደርና በመጨረሻዎቹን ስንኞች የሚወታ ማለት ነው ሩባያቱ። እና እንደዛ ሁሉንም አድርጌ አልገጠምኩትም። ደወል ግጥም ነው አብዛኛውን። አንዳንዶቹን እንደ ሩባያቶች ምሳሌዎች ያደረግኳቸው ግጥም ትርጉሞች አሉ። ከሁሉ የበለጠን ጠግን ካልኩ ፍልስፍናው ነው፣ ድፍረቱ። አንተ እግዚአብሔርን ይጠይቃል። አንተ ሁሉን ነገር ሰሪ ችሎታ ያለ ሆነ ለምንድን ነው እንደዚህ ሲሰራ ዝም የምትለው የሚል አይነት ነገር ይጠይቀዋል። ደግሞ ቡራኬውን ይመለከት እና ደስታውን ደግሞ ያንኑ ያህል ደግሞ ስሜት ርስህቱ ይገልጻል። እነኚህን ነገሮች በማድረጉ በውብ በሆነ ቋንቋ ነው እንግዲህ እኔ አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ። እሱን አውቄ ሳይሆን ኤድዋርድ ፊትዝጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው ዑመር ኸያምንም ራሱን በዓለም ላይ እንዲታወቅ ያደረገው እና የኤድዋርድ ፊትዝጀራልድን እንግሊዝኛ ግጥም ስላገኘሁኝ እሱ ደግሞ ልክ ሩባያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው የኦክስፎርድ አዋቂና ሀብት የነበረውና ጊዜ ነበረው ይህን ነገር ለማጥናት እና ፊትዝጀራልድ ጥሩ አድርጎ ጊዜ ፈጅቶ የሰራው ነገር እና በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ እንደ ፈረንሳዊኛ እንደዚህ ተርጉሞ አካብቶታል ማለት ይቻላል። የዑመር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደንብ አጉልቶ አውጥቶታል ፊትዝጀራልድ። እና የዓለም ሰው ነው፣ የደስታ ሰው ነው። እና ያን ደስታና ቅድም ያልኩት ትፍስትን ለመግለጽም ስለቻለ ነው። ፍቅርም አለበት እኮ እዛ ላይ። ታዲያ እንግዲህ ፍቅር፣ መጠጥ፣ ደስታ፣ መጠየቅ፣ ፍልስፍና፣ ይሄ ነገር ያለበት ለራሴ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያው መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትዝጀራልድ ውስጥ ዑመር ኸያም ተወለደ በእንግሊዝኛ፣ ተስፋዬ ገሰሰ ደግሞ በፊትዝጀራልድ ውስጥ እንደ ዑመር ኸያም እንደገና በአማርኛ ወለደው ብሎ ጽፏል።
የዑመር ኸያም የህይወት የመጠየቅ ቅድም ትፍስህት የምትላቸው ነገሮች አንድ ትልቅ ጥያቄ እንድናነሳ ይጋብዛል። ግን ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በንግግር ወይም በቋንቋ ሽግግር ውስጥ የሚፈለጉ ሀሳቦች ይጠፋሉ ወይም ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀድም እንደገለጽከው የዑመር ኸያምን ፍልስፍናውን፣ አስተሳሰቡን፣ ነጻነቱን፣ ስለ ህይወት ያሉትን ምልከታዎች ማሻገር ተችሏል። በአማርኛ ደግሞ እንደገና በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ መምጣት ችሏል። እስኪ ስለ እሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና።
አዎ፣ አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ መድረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከ ቅርብ ጊዜ ድረስ አንደኛው ተመድራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። እነ ሞሊየር ራሲን አሉ። እነሱ ግን ቀጥሎ ሼክስፒየር ነው ያለው። ታዲያ ሼክስፒየር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው፣ ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያንኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራል። ስለዚህ ምንድን ነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጎ ግን ይሄም ቢሆን ስታንዳርድ የሆነ ቋንቋ አለ። ስታንዳርድ እንግሊሽ አለ፣ አማርኛም ስታንዳርድ አማርኛ አለ። ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ የሚባል አይነት ነገር ምሳሌ አለ አራዳ ቋንቋ። እሱ ጊዜያዊ ነው፣ ቢበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይተኩታል። አዎ፣ እንደነሱ አድርገው ይተርጉም ማለት ሳይሆን በስታንዳርዱ ግን ጠብቆ ያንን በሰዋሱም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ። እና ወደ አማርኛ በመሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው ግዕዝ ቃላት ተቀጥቅም ያለሁ። ይህን ያህል ብዙ ግዕዝም ባላውቅ አንዳንድ የግዕዝ ቃላቶችን አስገብቼ ያለሁ ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው ትርጉሙ። እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል። እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው አማርኛ። በእሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስው ከግዕዝ ወስዶ የራሱንም ሰዋስው ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ገይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ ተገኝ ናቸው። እነዚህ ሰዎች አሳይተዋል፣ ለጸጋዬ በር የከፈቱለት እነሱ ናቸው። እንግዲህ ጸጋዬ ደግሞ ይህን ሀምሌትን ማክቤትን ከተረጎመ እኔ ኦማር ኸያምን እንዴት ያቅተኛል? በአሁን ደግሞ ሶኔቶቹን መወድሶቹን ሞክር ያለው እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው።
እንግዳችንንም አሉላንም እናመሰግናለን። የአሜሪካ ድምፅ ራዲዮ ጣቢያ የምሽት ቅንብሩን ለማጠቃለልና ቦታውን ለሚቀጥለው ፕሮግራም ለመልቀቅ አንድ ሶስት ደቂቃዎች ይቀረናል። ሰሎሞን፣ ቅድም ደህና አርገህ አንብበሃል ሄር ላይ ዋና ዋና ዜናዎችን። አሁን ለማጠቃለያ ደግሞ ሰብሰብ አርገህ
ለማስታወስ ያህል የዛሬን ክንዋኔዎች።
መልካም።
በኢትዮጵያ ተፈጥሮ የቆየው አለመረጋጋት በሀገሪቱ ጠንካራ ስርዓት መኖሩ የታየበትን ሁኔታ ፈጥሯል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ለወራት የዘለቁ ተቃውሞዎች በሀገሪቱ ምጣኔ ሀብት ላይ ሊያደርሱ የነበረውን ከፍተኛ አደጋ በአስቸኳይ ጊዜ አዋጅ ለማስቆም ተችሏል ብለዋል። በሌላ በኩል ደግሞ ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን በአውሮፓውያኑ የዘመን አቆጣጠር በ2016 ዓ.ም በኢትዮጵያ ተከስቷል ያለውን የሰብአዊ መብቶች ቀውስ አስመልክቶ ዛሬ ባወጣው የ2017 ዓ.ም ዓለም አቀፍ የሰብአዊ መብቶች አያያዝ ሪፖርቱ ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሠረታዊ መብቶችን መገደብና ሰላማዊ ሰልፈኞች ላይ ከፈተችውን ደም አፍሳሽ አፈና ቀጥላበታለች ሲል ከሷል። ሰሞኑን በባህር ዳርና ጎንደር ከተሞች በተለያዩ ስፍራዎች የእጅ ቦምቦች መወርወራቸው ታውቋል። በተለይ ጎንደር ከተማ ላይ በተፈጸመው ጥቃት በሰው ሕይወት ላይ ጉዳት መድረሱ ተገልጿል። በአካባቢው ያለው ኮማንድ ፖስት ወይም ማዘዣ ማዕከል ተጠርጣሪዎቹን ለመያዝ ሕዝቡ እንዲተባበር ጥሪ አቅርቧል። በተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተክለሰውነት ላይ ችግር ሊፈጥርና ዝናቸውን ሊያጎድፍ የሚችል የፕሬዝደንታቸውን ዘመንም ሊገዳደር የሚችል ዶሴ ሩሲያ ስለማቀናበሯ የሚጠቁም አንዳችም ሰነድ በአሜሪካ የስለላ ተቋማት አለመዘጋጀቱን ነገሩም ሐሰት ነው ብለው ዶናልድ ትራምፕ ተናግረዋል። የብሔራዊ ደህንነት ተቋሙ ዳይሬክተር ጄምስ ክላፐር ለትራምፕ አስታውቀዋል።
የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። በፕሮግራሙ ልዩ ልዩ አቀናባሪዎች ስም የምንሰናበታችሁ አስተናጋጆቻችሁ አዲሱ አበበና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።